Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የጋቢና ቪኦኤ የአርብ ምሽት ታህሳስ 29 2014 ዓ.ም ልዩ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ እንላለን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምዘልቅ ይሆናል። ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ። ከኒውዮርክ ከተለያየ ስቴት የመጡ ሰዎችንና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበውና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል።
አውደ አመቱን በተመለከተ ካጠናቀርነው ልዩ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ቴክኖሎጂ፣ ስፖርት እንዲሁም ሌሎች የመዝናኛ መሰናዶዎችን ይዘናል። አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያስደምጣችኋል።
አመሰግናለሁ ኤደን። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በትግራይ ውስጥ በማይ አይን የስደተኞች መጠለያ ጣቢያ ላይ በተካሄደ የአየር ጥቃት 2 ህጻናትን ጨምሮ 3 የኤርትራ ስደተኞች መገደላቸውን መስማታችን በጣም አሳዝኖናል ሲሉ ተናግረዋል። ከስፍራው በደረሰን መረጃ መሰረት ሌሎች 4 ስደተኞችም ቆስለዋል ሲሉ የተናገሩት ኮሚሽነሩ UNHCR የህክምና እርዳታ እያደረገላቸው መሆኑንም ገልጸዋል። ስደተኞች ጨርሰው የጥቃት ኢላማ መደረግ የለባቸውም ያሉት ኮሚሽነር ግራንዲ በቦታው የተፈጸመውን በዝርዝር ማጥናት እንደሚቀጥል አስተውቋል። ድርጅታቸው ሁሉም ወገኖች ስደተኞችን ጨምሮ የሰላማዊ ሰዎችን መብቶች እንዲያከብሩም ጠይቀዋል። በሌላ በኩል የህወሓት አመራር አባል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ ድሮኖች በዶሮ ሀፋሽ፣ አክሱም፣ እንዳባጉናና ሽሬ ላይ ባደረሱት ጥቃት ብዙ ሰላማዊ ሰዎች ተገድለዋል ሲሉ ትናንት ባወጡት የትዊተር መልእክት ገልጸዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ሆኖም የኢትዮጵያ መንግስት ከዚህ ቀደም የድሮን ጥቃትን በተመለከተ በሰጠው ምላሽ መንግስት በጦርነቱ ውስጥ ተሳትፎ የሌላቸውን ሰላማዊ ሰዎች ኢላማ እንደማያደርግ ማስታወቁ ይታወሳል። በሰሜን ኢትዮጵያ ያለው የሰብአዊ ሁኔታ አሁንም የማይታወቅና ተለዋዋጭ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት መግለጫ አስታውቁ። ቃል አቀባዩ በመግለጫቸው በትግራይ ያለው ሰብአዊ ቀውስ አሁንም የተባባሰ መሆኑን ገልጸው በሰመራና አላባ በኩል ብቻ ወደ መቀሌ የሚደርሰው መንገድ በተፈጠረው ውጥረት ሳቢያ በመዘጋቱ የአቅርቦት ችግር መፈጠሩን ገልጸዋል። እንደ አውሮፓውያን አቆጣጠር ከታህሳስ 15 ጀምሮ የሰብአዊ እርዳታ የጫነ አንድም ተሽከርካሪ ወደ ትግራይ አለመድረሱን ተናግረዋል። እንደ አውሮፓውያን አቆጣጠር ከጁላይ 12 ጀምሮ ወደ ትግራይ የገቡ ሰብአዊ እርዳታን የጫኑ ተሽከርካሪዎች 1338 ብቻ መሆናቸውንም ቃል አቀባዩ ገልጸዋል። እንዲገባ ከሚፈለገው የጭነ ተሽከርካሪ መጠን ጋር ሲታይ 12% ብቻ መሆኑንም አመልክተዋል። ቃል አቀባዩ የምግብ እርዳታዎችን ለማጓጓዝ ወደ 60,000 ሊትር ነዳጅ እንደሚያስፈልግም አስታውቀዋል። በትግራይ የነዳጅና ጥሬ ገንዘብ በአስቸኳይ የማይደርሳቸው ከሆነ የተባበሩት መንግስታትም ሆነ መንግስት ያልሆኑ ድርጅቶች የእርዳታ አቅርቦት አገልግሎታቸውን እንደሚያቋርጡ ዱጃሪክ አሳስበዋል። ቃል አቀባዩ በአፋር፣ አማራና ትግራይ አሁንም የሚፈናቀሉ ሰዎች መኖራቸውን ገልጸው ሁሉም ወገኖች በሶስት ክልሎች ዘላቂ የእርዳታ ተደራሽነት እንዲኖር እንዲፈቅዱ ጥሪያችንን እናስተላልፋለንም ብለዋል። ናይጄሪያ ውስጥ 2 ቻይናውያን በሚሰሩበት ቦታ ላይ በታጣቂዎች በተከፈተ ተኩስ 2 የአካባቢ ሰራተኞች መገደላቸውንና 3 ቻይናውያን ተጠልፈው መወሰዳቸውን የሀገሪቱ ፖሊስ አስታወቀ። ቻይናውያኑ የናይጄሪያ ኒጀር ግዛት ውስጥ ባለ የሃይድሮ ኤሌክትሪክ ግድብ ፕሮጀክት ላይ እየሰሩ እንደነበረ ፖሊስ አክሎ አመልክቷል።
ሀብታም ስዩምን ለዜናዎቹ አመሰግናለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የአዲሱ ትውልድ ድምጽ የጋቢና ቪኦኤ የአርብ ምሽት ታህሳስ 29 2014 ዓ.ም ልዩ የገና መሰናዶ ነው በማዳመጥ ላይ የምትገኙት። አውደ አመታችሁን ከወዳጅ ቤተዘመድ ጋር በመሆን አሳልፋችኋል ብለን እናምናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በርካታ በርካታ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት በመመለሳቸው ለዘንድሮ የገና በዓል የተለየ ድምቀት እንደሰጠው የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ገለጹ። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተቀብለው ከተለያዩ የዓለም አካባቢዎች የመጡ ኢትዮጵያውያን እንዳሉትም በእነሱ በብዙ ቁጥር ወደ ሀገር መመለስ ከፍተኛ መልእክት የተላለፈበት ተግባር መፈጸማቸውን ነው። ኢትዮጵያን በተመለከተ እየተሰራጨ ያለውን የተዛባ መረጃ ማጋለጥ የቻልንበትና ያሸነፍንበት ነው በማለትም ያብራሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ባስተላለፉት መልእክት መጪው ጊዜ ለኢትዮጵያ ብሩህ መሆኑን አስረድተዋል። ዘጋቢያችን እስክንድር ፍሬው በተለይም በቤተ መንግስት ቅጽር ግቢ ውስጥ በሚገኘው አንድነት ፓርክ በጉብኝት ላይ የነበሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን አነጋግሮ ተከታዩን ልኳል።
ቆጥሮ በተለየ የውስጥና የውጭን ያሰባሰበችው አዲስ አበባ በገና ሰሞን ይበልጥ ተነቃክታለች። በባሉ ድባብ ደምቃለች። መንገዶቿ በእንቅስቃሴ ተሞልተዋል። ፓርኮቿ በጎብኚዎች ደምቀዋል። ለአንድ አመት በዘለቀው የሰሜን ኢትዮጵያ ጦርነት ድባብ ውስጥ ከስጋቱ ደመና በኋላ የተሻለ ተስፋ ያየን ነው ይላሉ ያነጋገርኳቸው አስተያየት ሰጪዎች። አገሪቱ የገጠማት ፈተና ዜጎችን ይበልጥ ማቀራረቡን ምንም ነው የሚያምኑት። ከቤተሰቦቻቸው ጋር ሆነው በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ያገኘኋቸውና ከአውስትራሊያ የመጡት አለመሸት ተስፋዬ ይህንን ሐሳብ ካንጸባረቁት አንዱ ናቸው።
ህዝቦችን አንድነት ታያለህ፣ ህዝብን የሚያነሳሱ አንድ የሚያረጉ ነገሮች ታያለህ እና በተለይ ደግሞ እዚህ ዛሬ ስመጣ ያየሁት ነገር አንደኛ ሀሳቡን አፍላቂው፣ ሁለተኛ ደግሞ ሀሳቡን ሰብስቦ ተግባራዊ ያደረጉትን ሰዎች ሳላደንቅ ባልፍ በጣም ልፉግ ያሰኘኛል እና ሪሊ ሙያተኞቹን ሀሳቡን ያፈለቁትን ሰዎች ሁላ ላመሰግን ወዳለሁ። መንግስት ህዝብ እዚህ ገንዘቡን እንዲያፈስ ምናምን ሊል ይችላል። እኔ ግን በዛ መልክ አላየው። የኢትዮጵያን አንድነት ማጎልበት እና ኢትዮጵያኖች ክፉ ነገር ሲመጣ አንድ እንደሚሆኑ የሚያሳይ እና እንዳውም ለሌላው ለምዕራቡ ዓለም ኢትዮጵያኖች በቀላሉ የማይበረገጉ መሆናቸውን የሚያሳይ ትልቅ እንትን ነው። ስለዚህ ከገንዘብ አኳያ ማየት የለብንም። ይሄ ኢትዮጵያ በአሸናፊነት መውጣቷን የሚያሳይ ነው እያምናለሁ።
የዘንድሮ በዓል የቅርብ የሩቁ በዛ ባለ ቁጥር የተገናኘበት ቤተሰብ የተሰባሰበበት መሆኑንም ያነጋገርኳቸው ዜጎች አስረድተዋል። ለዚህ ምክንያቱ ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንና ትውልደ ኢትዮጵያውያን የበዓሉን ሰሞን አስታከው ወደ አገራቸው እንዲመለሱ ያቀረቡት ጥሪ ነው። ከኖርዝ ካሮላይና የመጣችው ብርቱካን አዳሙ እንደምትለውም በውጭ የሚኖሩ ኢትዮጵያውያን ከወትሮ በተለየ ቁጥር ወደ አገር ቤት መመለሳቸው የበዓሉን ድባብ የተለየ አድርጎታል።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ። ከኒውዮርክ ከተለያየ ስቴት የመጡ ሰዎችን እና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበው እና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል። አይ ሆፕ ብዙ ሰዎች እንጆይ እያደረጉ እንደሆነ እና ድባቡ የበዓልም ድባብ አለው። የደስታ ብዙ ሰዎች ደስተኞች ሆነው ነው ያየሁት እና ከስድስት ዓመት በኋላ ነው የመጣሁት። አሁን ላይ በጣም ብዙ ዳያስፖራ አለ። በምትሄድበት ስፍራ ሁሉ ብዙ ከውጭ የመጡ ዜጎችን እያስተዋልኩኝ ነበር እና አሁን ላይ ፕሪማች በጣም ብዙ ሰው ነው ያለው። ብዙ ሰው አስተውያለሁ። አሁን በጣም ያምራል ይሄ ቦታ። በተለይ በጣም እኔ ኢምፕረስ አድርጎኛል። በጣም የምንሄድባቸው ቦታዎች ሁሉ በጣም ጥንቅቅ ተደርጎ የተሰራ እንደሆነ ያስታውቃል። ካልቸራችንን፣ ባህላችንን፣ እኛ ኢትዮጵያዊነታችንን ሁሉ የሚገልጽ ነው። ሁሉ ነገር የማየው ነገር ሁሉ ኢቨን እኔ በፊት የማላቃቸውን ነገሮች ሁሉ እዚህ መጥቼ አይቻለሁ እና በጣም የሚያስደንቅ በጣም የሚደንቅ ነው። እዚህ ያለው ነገር ሁሉ በጣም ይደንቃል።
ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥሪ ዜጎች ወደ ሀገራቸው እንዲመለከቱ አድርጓል ይላሉ ከዳላስ የመጡት ሀና ተሾመ በበኩላቸው።
ይኖ ሌላ ሀገር እንሄዳለን፣ ሌላ ሀገር ቬኬሽን እናሳልፋለን፣ ገንዘባችንን፣ ጊዜያችንን፣ ልጆቻችንን ሌላ ቦታ እንወስዳለን። ግን አገርህ መተክ ገንዘቡንም ትምህርቱንም ሁሉንም ነገር ስታሳይ ደስ ይላል። ስለዚህ ጥሪ መጥራቱ በጣም ጥሩ ነገር ነው። አቢ መታችሁ መርዳትም አለብን ለቬኬሽን ሁሉ። ብዙ ጊዜ አይ ቲንክ ሰው መቶ ቬኬሽን ምንም አድርገው ይሄዳል። ግን መተክ እዚህ ለመርዳት ራሱ አይ ቲንክ ዋናው እሱ ነው። ደግሞ አሁን መተን መርዳት አይ ቲንክ ትልቅ ነገር ነው፣ ዋና ነገር ነው። አይ ቲንክ የአቢ እንትን እሱ ይመስለኛል፣ መተን ለመርዳት ሀገራችንን።
ሉሊ ጸጋ ይባላለሁ። ከአሜሪካን ሀገር ኮሎምበስ ኦሃዮ ከዛ ነው የመጣ ነው።
ጠቅላይ ሚኒስትሩ 1 ሚሊዮን ዳያስፖራ በታህሳስ 9 ወደ ሀገር ቤት የሚል ጥሪ ነው ያቀረቡት እና ለምን ጥሪው መቀበል ፈለጋችሁ?
እንዴ ጥሪውማ ልንቀበለው ይገባል የግድ። ለምን ሀገራችን ዞሮ መግቢያችንን ሰፖርት ማድረግ ስላለብን በደስታ ተቀብለን መጥተናል። በሚገርም ሁኔታ በጣም ብዙ ነው እና ደስ ይላል። በጣም ያለው ሁኔታው አቀባበላቸው ሁሉ ነገር በጣም ደስ የሚል ነው። በጣም ወደነዋል። ያው እንጆይ ያደረግን ነው።
ኢትዮጵያውያን በዚህ ቁጥር ወደ ሀገራቸው መመለሳቸው የጠቅላይ ሚኒስትሩን ጥሪ ተቀብለው ምን መልእክት ነው የሚያስተላልፈው? ምንድነው ጠቀሜታ?
ሀገራችን ሰላም መሆኗ፣ እንደገና ደግሞ ውጪ ያለ ነው ሁልጊዜ የምንናፍቃት ሀገራችንን በዚህ ሁኔታ ተሰብስበን ያለ እረፍት ሁሉ ሰው ተሰብስቦ መምጣቱ ራሱ ምልህ ለወዳጅም ለጠላትም በጣም ደስ በሚል ሁኔታ መልእክት ነው። ይሄ ትልቅ ሜሴጅ ነው።
ኢያሱ አብርሃምና ጓደኞቹ ደግሞ የሁለተኛ ደረጃ ትምህርታቸውን አጠናቀው ለከፍተኛ ትምህርት ወደ ውጭ ለመሄድ በዝግጅት ላይ ናቸው። ከውጭ ከመጡት ጓደኞቻቸው ጋር ሆነው በጠቅላይ ሚኒስትሩ የተሰራውንና በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ነው ያነጋገርኳቸው።
መሪያችንን የሰራውን ለማየት እናም የመጨረሻ ዓመታችን ስለሆነ ያው ሀገራችንን አይተን ለመሄድ ስለፈለግን ነው እና ያው የመሪያችንን ስራ ለማየት በጣም ጓጉተን ነበር የመጣ ነው። ሁላችንም እዚሁ ተደስተናል። ከመሄዳችን በፊት ሀገራችንን የምንወደውን ሀገር ለምን አናየም ብለን ተሰብስበን የመጣ ነው እና በጣም በደስታ ነው በሳቅታ ነው እንደዚህ የምንወጣው። በጣም እናመሰግናለን ለዶክተር አብይና ለከንቲባዋም ለሀገራችን ሁሉ ለመሪያችን በጣም እናመሰግናለን።
የጠቅላይ ሚኒስትሩን ጥሪ በመቀበል በርካታ በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን እየመጡ ነው። እንዴት አየሁ አንተ ቁጥራቸውን? አንተም የምታውቃቸው ሰዎች መጥተዋልና ከቁጥር አንጻር ካለፉት ዓመታት አንጻር እንዴት ነው የምታነጻጽር? አሁን ያለው ምላሽ እንዴት አየሁ?
በጣም በጣም አስገራሚ ምላሽ። በሀገራችንም እንደዚህ አእምሮ ህዝባችን ተመልሶ በማየታችን በጣም ደስተኛ ነን። እዚሁ ብቻ መቼስ ከተማ ውስጥም ብቻም ሳይሆን እዚሁ አንድነት ፓርክ ውስጥ ራሱ ብዙ ዳያስፖራ አግኝተን ስልክ ተደዋውለን ተቀያይረን በማየታችን ራሱ በጣም ለዚህ ስላበቃን በጣም እናመሰግናለን። እናም ያው አገራቸው ነው እነዚህ እንደዚህ ሲመለሱ በጣም ደስተኛ ነን እኛም። እናም ወንድምና እህቶቻችን ሲመለሱ በጣም ማየት በጣም ትልቅ ጸጋ ነው እና ለሱም በጣም እናመሰግናለን መሪያችን።
እዚህ በዋና ከተማዋ የሚሆነው የሚንጸባረቀው ስሜት ትርጉሙ የሰፋ እንድምታው የተለየ መሆኑን ያነጋገርኳቸው ሰዎች አምናሉ። የዚህ ምክንያቱ ደግሞ ግልጽ ነው ባይ ናቸው። የገጠር የከተማው ሙቀት መለኪያ እዚህ ነው። የአገሪቱ የልብ ትርታ የዜጎቿ ስሜት ማዳመጫ ማዕከልም ናት አዲስ አበባ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ያስተላለፉት መልእክትም ለብሩህ ጊዜ ተስፋቸውን የገለጹበት ነው። የኢትዮጵያ ቀን ሊነጋ ጽልመቱን ሰንጥቆ ጉዞ ጀምሯል። ጀንበሯ ደምቃ ልትወጣ ከጨለማው ጋር ትግል ላይ ናት ብለዋል ጠቅላይ ሚኒስትሩ። በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደውን መስራት ከቻልን ያለ ጥርጥር የኢትዮጵያ ነገ ብሩህ ይሆናል፣ የመከራ ዘመኗ እስከ ወዲያኛው ይሸኛል በማለትም አክለዋል። ኢትዮጵያ የማትደፈር የማትታፈር ሀገር ሆና በዓለት ላይ ትቆማለች ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ቪኦኤ የአርብ ታህሳስ 29 2014 ዓ.ም ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዛሬ የልደት በዓል በመላው ኢትዮጵያ ተከብሮ ውሏል። እኛም ከዚህ ጋር አያይዘን ስለ በዓሉ ጥቂት ነገሮችን እናነሳሳ። ህብረ ብዕር የብዕር ዘመራ በተሰኘው የካህሳይ ገብረ እግዚአብሔር ሁለተኛ መጽሐፍ ላይ ካህሳይ ይህ አውደ ዓመት በገጠሩ ኢትዮጵያ እንዴት እንደሚከበር በጥቂቱ እንዲህ ብለዋል። ልደት ከመንፈሳዊ ክብረ በዓልነቱ ባሻገር ከበዓሉ ጋር ተያያዥነት ያላቸው በርካታ ባህላዊ እንቅስቃሴዎች ይከናወኑበታል። ከነዚህ አንዱ የገና ጨዋታ ነው። በገና ጨዋታ አልፎ አልፎ የአካል ጉዳት የሚደርስ ቢሆንም ተጫዋቾቹ በዚህ የተነሳ ቂም በቀል አይዙም። ሌላው ቀርቶ በእለቱ ከጨዋታ ጋር በተያያዘ ለሚደረደሩ የስድብ ግጥሞች ከቻሉ አጸፋዊ ምላሽ መስጠት እንጂ እገሌ እንዲህ አለኝ ብሎ ማክሮፍና መጣላት አይኖርም። ከነ አባባሉም በገና ጨዋታ አይቆጡም ጌታ ነው የሚባለው። ይሄ የሚሆነው ያለ ምክንያት አይደለም። የገና ጨዋታ ግጥሞች በአብዛኛው የስድብ ግጥሞች ናቸው። ለአብነት ያህል አንዱ ሌላውን እየው መለል ብሎ የወንዝ ዳር ጉሎ ቂል ነው የዝም ብሎ እያለ በነገር ሊጎንጠው ይችላል። እንግዲህ የተሰደበው ወገን ሳይነኩኝ አልነካም፣ ሲነኩኝ አልሸሽም፣ እኮ ማጠጣለው እንደ ቃሪያኮሽም እያለ አጸፋዊ ምላሽ መስጠት ይጀምራል። ምናልባትም አሽከርና ጌታ እኩል መብትና ድርሻ የሚኖራቸው በገና ጨዋታ ወቅት ነው ማለት ይቻላል እያለ ይቀጥላል። ተከታዩ ዘገባችን ደግሞ ከቴክኖሎጂ ተቋም ጋር ያስተዋውቀናል። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጴ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ ዕውቅናን አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁን በስልክ ከዚህ ቀደም ሀብታሙ ስዩም አግኝቶ አነጋግሯቸው ነበር። ስለ ራሳቸውና ስለ ተቋሙ በጥቂቱ አስቀድመው ከሚናገሩበት ጭውውታቸው ይጀምራል።
በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አውት ኦፍ ሳይት አውት ኦፍ ማይንድ ወይንም ከእይታ ከጠፋ ከአእምሮ የሚጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ፣ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች፣ ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲም ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዌብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም፣ ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሀል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሀል ከተማዎች ላይ ነው፣ ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት ኦን አቨሬጅ 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱን ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 ዓመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበው ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ስፋፋው ራዕይ ያለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አሁን እንዳልኩህ ባለፈው ዓመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበረ። መሬት ላይ የቆፈረን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋምነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዝን 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናን ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም በጣም ደስተኞች ነን።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢነግሩን።
ሀብታሙ፣ በጣም በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን፣ ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን መቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሺያል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብሮ የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች፣ አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲጆችን ማስተካከል፣ እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደርግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ ኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው። ላለደሞን ሁሌም ጎተራቸው ስቱን ያጠገበው ደግሞ ሙሉ መሰባቸው ከሸረፈው ሙላት ሆ ከስኙ ከምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው መንገሩ ሆ እመየም በቅበይ ደግሞ ከአገር ጥበብሽ የጆርቅሽ ያቦላው ደግሞ ያምራል ጥለትሽ ሸፍያሮ መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችል ሆ አውዳመቱ ደርሶ ሲባል አሴና ገናሄ ደጅሽ መጣሉ ደግሞ ጠብቅ ይሸክዬ አሲናበል አሲናገናይ
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የገና በዓል መሰናዳችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በቅንብሩ ሀብታ ስዩም፣ በዜናዎቹ ሰለሞን አባተ፣ በአርቶቱ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። በነገው ምሽት እንገናኛለን። እንሰናበታለን። ደህና ደሩ። Yeah.
Bem-me-am-re-pre-ze-ma Baba-tu-cha-chin-ca